ቮይስ ኦፍ አሜሪካ። በምዕራብ ጉጂ ዞን ከ20 ሰዎች በላይ በኢትዮጵያ መከላከያ ሰራዊት ተገድለዋል ሲሉ የአካባቢው ነዋሪዎች ተናገሩ። ሰዎቹ የተገደሉት ባለፈው አርብ በዱግዳ ዳዋ ወረዳ እንዲሁም በግላና ወረዳ ሲሆን ከ18 በላይ ሰዎች መቁሰላቸውም ተገልጧል። የዱግዳ ዳዋ ወረዳ አስተዳደር ኃላፊ አቶ ጉዬ ባሳየ ቦሩ ግድያው መፈጸሙን ለአሜሪካ ድምጽ አረጋግጠዋል። የምዕራብ ጉጂ ዞን አስተዳዳሪ አቶ አበራ ቡኖ በበኩላቸው ግድያው መከሰቱ ገልጠው የሟቾቹ ቁጥር ግን 12 ነው ይላሉ። ጥቃቱን ተከትሎም ነዋሪዎች ለመፈናቀል መዳረጋቸው ተነግሯል። ገልሞ ዳዊት ተከታትሎታል።
ባለፈው አርብ ታህሳስ 19 2011 ዓ.ም ምህረት በተከራራቢ ሰዓት በምዕራብ ጉጂ ዞን በሁለት ወረዳዎች ማለትም በዱዳዳዋና በገላና ወረዳዎች 20 ሰዎች ከተገደሉ ወዲህ የሁለት ወረዳ ነዋሪዎች ከቤታቸው ተፈናቅለው ውጪ እንዳሉ የአካባቢው ነዋሪዎች ገልጸዋል። ግድያው ሲፈጸም በአካባቢው የነበሩ የምስክሮች የኢትዮጵያ መከላከያ አባላት ጥቃቱን መፈጸማቸውን ለአሜሪካ ድምጽ ተናግረዋል። ንጉሴ ውዴሳ ግድያው ከተፈጸመባቸው ቦታዎች አንዷ በሆነችው ገላና ወረዳ የጀርሳ ከተማ ነዋሪ ነው። አርብ ዕለት የኢትዮጵያ መከላከያ አባላት አባቱን አቶ ውዴሳ ቦሩንና እናቱን ወይዘሮ ሹቦ ውዴሳን እንደገደሉ ይናገራል።
እነሱ ቤት ውስጥ ተቀምጠው ጠላ ሲሸጡ ነበር። ከዚያ ወታደሮች መጥተው ተኩስ ከፈቱና ሁለቱንም ገደሏቸው።
ንጉሴ ግድያውን የፈጸሙ የመንግስት የመከላከያ አባላት ንብረት መውሰዳቸውንም አክለው ተናግረዋል። አሁንስ ወደ ቤት ተመልሰሃል ወይ ብዬ ጠይቄው ነበር።
አልተመለስኩም። ብመለስ ምን ማግኘት እንችላለን? ይኸው ለቅሶ የምንቀመጥበት ቦታ እንኳ አተን ዛፍ ስር ነው ያለነው። በጣም ፈርተን ነው ያለነው።
ዱግደዳዋ ከተማ ግድያው ከተፈጸመባቸው ቦታዎች አንዷ ነች። እብሳሳን የከተማዋ ነዋሪ ነው። በመከላከያ ኃይል በተተኮሰ ጥይት ተመቶ ቡሌሆራ ሆስፒታል እንደሚገኝ ከነገረኝ በኋላ የተፈጸመውን ጥቃት እንዲህ አብራርቶታል።
አንጀሮ ፈኒ ማቲ ወሊ ማናኬ ሲጅራቱረ ቋሲ ካኤናኒ ማቲ ማናኬ ሰራራያል።
እኔ በጊዜው ከቤተሰብ ጋር ቤት ውስጥ ነበርኩኝ። ተኩስ ተከፍቶ ድምጹ ሲሰማ ቤተሰብ እንዲደበቁ አደረኩኝ። ከዚያ የጓሮ በራችን ክፍት ስለነበረ ልዘጋው ሲሄድ ተኩሱን ሲሸሽ የነበረ ሰው ሲመጣ አስገባሁት። በሩ ልዘጋው ሲሄድ እነሱ ወደ ቤታችን ተኩሰው በጥይት እግሬ ላይ መጡ።
ኦፍሳውን በቡሌሆራ ሆስፒታል ሕክምናውን አብሮ ጉዳት ከደረሰባቸው ሰዎች ጋር እየተከታተለ መሆኑን አክለው ተናግረዋል። ሌላ የዱግዳዳዋ ከተማ ነዋሪ የግድያውን መንስኤ ጠይቄያቸው ነበር።
ወን ወልት ቦመ ወን ተኮልና ወርፋት ወን ተኮልና ወንጅራቲን ሰነነቱ
ምንም የተኩስ እንቅስቃሴ እንኳ በአካባቢው አልነበረም። በፊት እንኳ አንዳንዴ የተኩስ ልውውጥ ነበር። እነሱ ተኩሱን የከፈቱበት ሰሞኑን ግን ምንም የተኩስ እንቅስቃሴ አልነበረም። እንዲሁ መጥተው በገበያተኛው ላይ ተኩስ ከፈቱ። ይሄ ነው በከተማችን የደረሰው ነገር።
ነዋሪዎች በሁለቱ ወረዳዎች ማለትም በገላና ወረዳና በዱዳዳዋ ወረዳ የተገደሉት ቁጥራቸው ከ20 ሰዎች በላይ እንደሆኑ፣ የቆሰሉት ደግሞ ከ18 በላይ እንደሆኑ ነው የሚናገሩት። ወይዘሮ ጡሜ ቱሬ በዱዳዳዋ ለገበያ ወጥተው ከተገደሉ ሰዎች አንዱ ናቸው። ሶስተኛ ልጃቸው የሆነው አራርሶ የተገደሉት እናቱ እሱን ጨምሮ የ12 ልጆች እናት እንደነበሩ ነው የተናገረው።
እንዲሁ መጥተው ነው ያለምንም ምክንያት የገደሏት። እሷ ከማቼ ጋራ ገበያ ሄዳ እህል ገዝታ እየተመለሰች እያለች ምንም ችግር ባልተፈጠረበት ሁኔታ
አራርሶ እናቱ የተገደሉበትን ሁኔታ ይህንም ብለዋል።
ጥይቱ እጇን ከመታ በኋላ አንደኛው እግሯን ሙሉ በሙሉ ነው የጎዳው። በትልቅ ጥይት ነበር የተመታችው።
አራርሶ እናቱ ወይዘሮ ጡሜ ወዲያው ሕይወታቸው እንዳለፈና አርብ ዕለት እንደተቀበሩም አክሎ ተናግሯል። አቶ ጉዬ ባሳየ ቦሩ የዱግዳዳዋ ወረዳ አስተዳዳሪ ናቸው። ስለ ግድያው መንስኤ ምን እንደነበረ ተጠይቀዋል።
መነሻውን እስካሁን ልናውቅ አልቻልንም። እነሱ በፓትሮል መኪና ወደ ከተማ ስንመጣ ተተኮሰብን የሚል ነገር ነው የሚናገሩት። ነገር ግን ስለዚህ የምናውቀው ነገር የለም። ከዚያ ንጹሐን ዜጎች ላይ ተኩሰው ሲገበያዩ የነበሩ ሰዎችን ገደሉ። በሚያሳዝን መልኩ መንገድ ላይ የነበሩ የ12 ዓመት ሕፃን የ62 ዓመት አዛውንትን ጨምሮ 13 ሰዎችን ወዲያው ገለዋል።
አቶ ጉዬ ግድያው ከተፈጸመ በኋላ በአካባቢው ካለው የመከላከያ ኃይል ጋር የተደረገ ምክክር አለመኖሩን አክለው ተናግረዋል። አቶ አብራ ቡኖ የምዕራብ ጉጂ ዞን አስተዳዳሪ ናቸው። አርብ ዕለት በምዕራብ ጉጂ በሁለት ወረዳዎች እንደተባለው ጥቃት በመከላከያ መፈጸሙን አረጋግጠዋል። ስለ ሟቾች ቁጥር ተጠይቀው እስካሁን 12 ሰዎች መገደላቸውን ብቻ ነው መረጃ የደረሰኝ ብለዋል። ከግድያው በኋላ የዞኑ አስተዳደር የወሰደው እርምጃ አለ ወይ ብዬ ጠይቄያቸው ነበር።
አማካ ጎዲና ሲቲ ቲኒ ፖሊሲ ጃረ
አሁን በዞን ደረጃ አጣሪ የፖሊስ ቡድን አቋቁመን ምርመራ ጀምረናል። ከዚህም በተጨማሪ የሀገር ሽማግሌዎችም ጉዳዩን በጥልቀት እንዲመክሩበትና እንዲመረምሩት እያደረግን ነው። በተለይ በአካባቢው ሰላም እንዲሰፍን እንፈልጋለን።
አቶ አበራ የግድያው መንስኤ ተጣርቷል ወይ ተብሎ ሲጠየቁ በአካባቢው በመከላከያ ኃይል ላይ ተኩስ እንደነበር ጠቅሰው ይሁን እንጂ ተኩሱን በመከላከያ ኃይል ላይ ስለከፈተው ኃይል የታወቀ ነገር አለመኖሩን ተናግረዋል። የምዕራብ ጉጂ ዞን አስተዳደርና የሁለቱ ወረዳዎች አስተዳደር ከቤታቸው የተሰደዱ ሰዎች ወደ ቤታቸው እንዲመለሱ ጥረት ላይ መሆናቸውንም አክለው ተናግረዋል። አቶ አበራ ስለ ግድያው ማብራሪያ እንዲሰጡን የኦሮሚያ ክልል ደህንነት ቢሮ ኃላፊዎችን እንዲሁም ደግሞ የኦሮሞ ዴሞክራቲክ ፓርቲ ተወካዮችን ከትላንትና ጀምረን ለማግኘት በመሞከርም ሙከራችን ሳይሳካ ቀርቷል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።